ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። በማስከተልም ፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 16 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
የወያኔው ድርጅት ተላላኪና አሽከር ተብሎ ሲጠራ የቆየው ጠቅላይ ሚኒስትር ተብየው ኃይለማርያም ደሳለኝ ከፓርቲው መሪነትና ከጠቅላይ ሚኒስትር ስልጣን የለቀቀ መሆኑን በወያኔ የመገናኛ አውታሮች አማካይነት በቀጥታ ባስተላለፈው የቪዲዮ መልእክት ገልጿል። የስልጣን መልቀቂያውን ጥያቄ የወከለው ድርጅት ደኢህዴድና የኢህአዴግ ስራ አስፈጻሚ ኮሚቴዎች የተቀበሉት መሆኑን ገልጾ የወያኔው ጭምብል ድርጅት ምክር ቤትና የወያኔው ፓርላማ ጥያቄውን ተቀብለው እንደሚያጸድቁት ያለውን ተስፋ ገልጿል። ይህ እስከሚሆን ድረስም ቦታውን ይዞ እንደሚቀጥል ጠቁሟል። ኃይለማርያም ከስልጣን ለመሰናበቱ ምክንያት ምን እንደሆነ ሲገልጽ በአገሪቱ ውስጥ የተከሰተው አሳሳቢ ሁኔታ እልባት እንዲያገኝ የመፍትሄው አካል ለመሆን በመፈለጉ መሆኑን ገልጾ ስልጣን የለቀቀው በገዛ ፈቃዱና ፍላጎቱ እንደሆነ አብራርቷል። ኃይለማርያም ደሳለኝ ምክትል ጠቅላይ ሚኒስትር ሆኖ በወያኔ የተሾመው ከ2002 ምርጫ በኋላ ሲሆን መለስ ዜናዊ ታሞ ከሞተ በኋላም በመስከረም 2004 ዓ.ም የጠቅላይ ሚኒስትርነቱ ስልጣን የወሰደ መሆኑ ይታወቃል። ኃይለማርያም ምንም እንኳን የወያኔ ታማኝ አሽከር በመሆን ለመስራት የሞከረ ቢሆንም የጠቅላይ ሚኒስትርነቱ ስልጣን በያዘበት ወቅት ብዙዎቹ የወያኔው ድርጅት ባለስልጣኖችን ያላስደሰተ መሆኑና በስሩም 3 ምክትል ጠቅላይ ሚኒስትሮች እንደተሾሙበት ይታወቃል። ባለፉት ጥቂት ዓመታት ኃይለማርያም የወያኔ ባለስልጣኖችን ፍላጎት ሲያሟላና ትዕዛዛቸውን ሲያከብር የቆየ ቢሆንም ዋናዎቹ የወያኔ ባለስልጣኖች ግለሰቡ ስልጣኑን እንዲለቅ ከፍተኛ ግፊት ሲያደርጉበት እንደነበር ይፋ ባልሆነ መንገድ ሲሰራጩ ከነበሩ ዜናዎች ማወቅ ይቻላል። ኃይለማርያም ስልጣን ለመልቀቅ ጥያቄ ያቀረበው በራሱ ፍላጎትና ፍቃድ ነው ቢልም ግፊቱ ችሎታ የለህም ልቀቅ በማለት በፊት ለፊት ከሚናገሩ የወያኔ ባለስልጣኖች እንደመጣ ውስጥ አዋቂዎች እየተናገሩ ይገኛሉ። ኃይለማርያም ከስልጣኑ ከተነሳ በወያኔው ህግ መሰረት የሚተካው በምክትል ጠቅላይ ሚኒስትር ቦታ ያለው ደመቀ መኮንን ሲሆን፣ ኃይለማርያም ግን የኢህአዴግ ምክር ቤት ተሰብስቦ ሌላ ጠቅላይ ሚኒስትር እስኪመርጥ ድረስ በቦታ ላይ እንደሚቆይ ተናግሯል። ማን ይተካው የሚለውን ጥያቄ ለመመለስ ከመላመት በስተቀር ትክክለኛ መልስ መስጠት የሚያስቸግር ቢሆንም ወያኔ እየተፋፋመ በመሄድ ላይ የሚገኘውን ህዝባዊ እንቅስቃሴ ለመከታተል ከፍተኛ ወታደራዊ መኮንኖች የሚገኙበት ጊዜያዊ አደራ መንግስት በሚል ሽፋን አቋቁሞ ያስቸኳይ ጊዜ አዋጅ ሊያውጅ ይችላል የሚሉ መላምቶች እየተሰራጩ ናቸው። ለማንኛውም ሐሙስ ደህዴን እና ኢህአዴግ ማዕከላዊ ኮሚቴ የሚባሉት የሚሰበሰቡ መሆናቸው ተነገረ ሲሆን አርብ የወያኔው ፓርላማ አስቸኳይ ስብሰባ የጠራ መሆኑ ታውቋል። የኢህአዴግ ተብዬው ምክር ቤት በአስቸኳይ የተጠራ መሆኑን አንዳንድ ወገኖች ቢጠቅሱም መቼ ሊሆን እንደሚችል ግን አልታወቀም። የወያኔ የሚኒስትሮች ምክር ቤት አርብ ተሰብስቦ የአስቸኳይ ጊዜ አዋጅ ለማወጅ እቅድ እንዳለ ከውስጥ አዋቂዎች ለማወቅ ተችሏል። በንጉሱ ዘመን ጠቅላይ ሚኒስትር አክሊሉ ሀብተወልድ ስልጣን የለቀቁት ከ1966 ህዝባዊ እንቅስቃሴ በኋላ መሆኑ ሲታወቅ፣ ከየካቲት 5 ጀምሮ በአገሪቱ የተለያዩ ክፍሎች የተቀጣጠለው አመፅ ኃይለማርያምን ስልጣን እንዲለቅ ማድረጉ ታሪክ ራሷን ትደግማለች የሚለውን አባባል ትክክለኛነት ይገልጻል። ሰሞኑን ለሶስት ቀናት የተጠራው የገበያና የሥራ ማቆም አመፅ ቀጥሎ ያለ መሆኑ ታውቋል። ሐሙስ የካቲት 8 ቀን በቡራዩ፣ ቦሊሶ፣ በነቀምት፣ በጅማ፣ አረማያ ወዘተ ገበያም፣ መደብሮችም፣ ትምህርት ቤቶችም፣ ሌላ መስሪያ ቤቶችም ተዘግቶ መዋላቸውን ተገንዝበናል። ትናንት የተጀመረው የወልቂጤ ከተማ ህዝባዊ እንቅስቃሴ እስከዛሬ መቀጠሉን ከአካባቢው ከደረሰ መረጃ ለማወቅ የተቻለ ሲሆን ዛሬ እስከ ግማሽ ቀን በከተማዋ ሙሉ በሙሉ ምንም አይነት የተሽከርካሪ እንቅስቃሴ አለመኖሩን፣ ሆቴሎችና መደብሮች ተዘግቶ መዋላቸውን ማወቅ ችለናል። ትናንትና ሌሊት በተቃዋሚ ዜጎች የተዘጋውን መንገድ ለመክፈት የአካባቢው የፖሊስና የወያኔ የስለላ ሰራተኞች ሞክረው በህዝባዊ ተቃውሞ በመክሸፉ ዛሬ ከተማዋን አቋርጦ በሚያልፈው መንገድ ላይ ምንም አይነት የተሽከርካሪ እንቅስቃሴ አለመኖሩን መገንዘብ ተችሏል። ዛሬ እኩለ ቀን ላይ በወልቂጤ ወያኔ በሁለት አቅጣጫ ማለትም ከጦላይና ከአዲስ አበባ አርመኒዮን የአጋዚ ጦሩን በማዝመት የተኩስ ሩምታ ከፍቶ በበርካታ ዜጎች ላይ ጉዳት አድርሷል። ይዘገባ እስከ ተጠናቀረበት ድረስ አንድ ወጣት መገደሉና ለጊዜው ቁጥራቸው የማይታወቅ ዘውት መቁሰላቸውን ታውቋል። ሸዋሮቢት ተቃውሞ የተቀጣጠለ ሲሆን ከጋዚ ጦር ጋር ግጭት ተፈጥሮ 3 ያጋዚ ወታደሮች የተገደሉ መሆናቸው ይነገራል። በትናንትናው ምሽትም ለአቶ በቀለ ገርባ አቀባበል አድርገው ከአዳማ የተመለሱ ወጣቶች አዲስ አበባ ሲደርሱ ወታደሮች ተይዘው የታሰሩ መሆናቸውን የደረሰን ዜና ይገልጻል። ለረጅም ዓመታት ያለጠፋታቸው በወያኔ አርነት ትግራይ እስር ቤት ሲሰቃዩ የነበሩ ዜጎች በሰሞኑ ህዝባዊ አመጽ አማካይነትና ግፊት መፈታታቸው ያስደሰተው ህዝብ በየቦታው ደስታውን እየገለጸ ሲሆን በአሁኑ ወቅት እስር ቤት የሚገኙ ከ40 እስከ 60 ሺህ የሚገመቱ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ከያጣጫው ጥሪ እየቀረበ መሆኑ ታውቋል። በወልቃይት የማንነት ጥያቄ ምክንያት በተነሳው ህዝባዊ አመጽ በእስር ቤት እየተሰቃዩ ያሉት እንደ ትግስት ይርጋ በትናንትናው ዕለት ከሌሎች ጋር መፈታት ሲገባቸው ፍርድ ቤት ሲጉላሉ እንደነበር ማወቅ ተችሏል። ወያኔ በቆየበት 27 ግፈኛ ዓመቱ የስልጣን እድሜ በብዙ ሺህ የሚቆጠሩ እስረኞችን በተለያዩ እስር ቤቶችን የጉድጓድ ማፈኛዎች እየተሰቃዩል ሲሆን ወያኔ ስልጣን ላይ ሲቆናጠጥ ይዞት ወደ ትግራይ የወሰዳቸው በተከታዮቹ ዓመታት ከየቦታው አፍሶ የወሰዳቸው መዳረሻቸው የጠፉ የሃፓ አባላትና አመራር በወያኔ እስር ቤት ውስጥ እየተሰቃዩ ካሉ መካከል ናቸው። ጸጋይ ተብተራው፣ ይስሐቅ ደብረጽዮን፣ በለጠ አመሃ፣ ስጦታው ሁሴን፣ አብራሽ በርታ ወዘተ ይገኙበታል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሮብ የደቡብ አፍሪካው ጃኮብ ዙማ ስልጣናቸውን መልቀቃቸውን የገለጹ ሲሆን ሐሙስ የካቲት 8 ቀን 2010 የደቡብ አፍሪካ ምክር ቤት አዲሱን የፓርቲ መሪ ሚስተር ሲሪል ራማፎሳን የአገሪቱ ፕሬዝዳንት አድርጎ መርጧቸዋል። በምክር ቤት የሌሎች የተቃዋሚ ፓርቲ አባላት እጩ ባለመ ቀረባቸው ምክንያት ራማፎሳ ብቸኛ ተወዳዳሪ ነበሩ። ራማፎሳ በፓርላማው ከተመረጡ በኋላ ባደረጉት ንግግር የደቡብ አፍሪካን ሕዝብ ምሬት ውስጥ ላለመክተት የተቻለኝን ያህል እጥራለሁ፣ ሙስናን በቅርብ የምከታተል ስራዬ ይሆናል ብለዋል። በደቡብ አፍሪካ ብሔራዊ ምርጫ የሚካሄደው በሚቀጥለው ዓመት ሲሆን እስከዚያው በስልጣን ላይ ቆዩ ተብሏል። የዚምባብዌው የተቃዋሚ ፓርቲ የነበሩትና የቀድሞ ፕሬዝዳንት የሙጋቤ ዋና ተቀናቃኝ የነበሩት ሚስተር ሞርጋን ሳቫንግራይ ባደረባቸው የካንሰር ህመም ምክንያት በ65 ዓመታቸው በደቡብ አፍሪካ ከተማ ጆሃንስበርግ ውስጥ አርፈዋል። እሳቸው በማረፋቸው ምክንያት የተቃዋሚ ፓርቲ ችግር ላይ እንደሆነ ብዙዎች እየተናገሩ ይገኛሉ። ሟቹ ይመሩት የነበረው ሙቭመንት ፎር ዲሞክራሲ ቼንጅ የተባለው ፓርቲ ምክትል ፕሬዝዳንት ኔልሰን ቻሚሳ ባደረጉት ንግግር የፓርቲው መሪ ቢሞቱም ፓርቲው በደህና ሁኔታ ላይ እንደሚገኝ ተናግረዋል። በቅርቡ ሙጋቤን የተኩት የዚምባብዌ ፕሬዝዳንት ምናንጓጓ ለሟቹ ቤተሰቦች የሐዘን መግለጫ ያስተላለፉ ከመሆናቸውም በላይ በ2011 የሚካሄደው ጠቅላላ ምርጫ ነጻና ርትዋዊ ይሆናል በሚል ማረጋገጫ ሰጥተዋል። ለዛሬ ያለን ዜና እዚህ ላይ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከእኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለእኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ كفل 16 تنسائي يمين غرين هلو ለማመን የሚከብድ ነበር ሆኖም ማመን የማይቻለውን ከማመን ውጭ አማራጭ አልነበረኝም ከነሱ ውጭ ታስረው ስለነበሩት የድርጋጋሮች ስለሚላቸው ቢያንስ ስላንዱ እንዲነግረኝ ጠየቅኩት ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራ ደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ እያል እርስ በርስ መጠየቅ ስንጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የስረኞች ለምርመራ መጠራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ 7 እስረኛ ባንድ አይጠራም። ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራነው ልጆች መካከል ሁለቱ ጋቢ ኢላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስለዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበንና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዞን ሄደ። ትንሽ ቆይቶ ወደ እኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 አለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 አለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይን አይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳን አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰውም የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ 50 አለቃ። መልስ አልሰጠሁትም። አሁን እውነቱን እንድትነግረኝ ይፈልጋለሁ። ዋሻለሁ ብትል አንተን አያርገኝ። ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠሁትም። ሆኖም ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራኸውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድነው ያደረከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገር ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየተከተከል ወጋህም? አረ የምን ፎቶ? የምን ስፒል? ስለው በጣም ግራንድ ገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጫረው ተላላኪው ገባ። ጥራው ያን ዘለቀም ይባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ ያለው ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ 3 ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም። ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ተቆሞ አስገድሏል አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አገለነዋል። እኔም በማግደሉ ላይ እንደማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረሰው ሁሉ ጊዜ አይኑ እየደፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይሄ አልበቃው ብሎ አይኑ በጭራሽ አያርፍም። እንደሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት። በትዝብትም አየሁት። አተኩሮ ሊያይ ሞከረ። ሆኖም ቅብዝብዝ አይኑ የኔን ትናንሽ አይኖች መቋቋም አልቻለም። አይኑን ከሌላ አንስቶ 50 ለቃ ላይ ተከለ። ከዚያም ጠረጴዛው ላይ፣ ቀጥሎም ግርግዳው ላይ፣ ወረቀት ላይ፣ ስፒል ላይ፣ እርሳስ ላይ፣ በመጨረሻም ማረፊያ ሲያጣ ነው መሰል እንደገና እኔ ላይ። ዘለቀ በል ንገረው። 50 ለቃ ተሾመ ነበር። የጓድ መንግስቱን ፎቶ በስፒል ፊታቸውን ጠቅጠቀሃል። ሐፍረት አይታይበትም። መቼ? ባለፈው ሳምንት። ፎቶውን የት አግኝቼ? ከጋዜጣ ላይ። ጋዜጣ እኮ እዚህ እስር ቤት አይገባም። ምራቁን ግርግጭ አድርጎ ዋጠና፣ አንዳንዴ ይገባል። ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የጠቀጠከው። እሺ ስፒል ኬት አመጣው? የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ? እናንተ እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው። ይሄ ቆሮቆንዳ፣ የሰው ቆሮቆንዳ። ለነገሩ ዘለቀ እውነቱን ነበር። ስፒል በሚስጥር እናስገባለን ለቁስል ማፍረጫ። ሆኖም አስተዳደሩ እንደሚያውቅ እንገምት ነበር። ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ። እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የህይወት ልምዴ ነግሮኛል። ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች። እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ። ችሎቱ ቀጠለ። ዳኛው 50 ለቃ በጽሞና ያዳምጣል። ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት። ጉርድ ፎቶ ለብሰው አለ። የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን። 50 ለቃ ደወሉን ደወለ። ተላላኪው ዘሎ ገባ። ያለፈው ሳምንት የአዲስ ዘመን ጋዜጦችን ሁሉንም አምጣልኝ። ተላላኪው ሲወጣ ጸጥታ ሰፈነ። ምን አስብ እንደነበር አላውቅም። ዘለቀም ምን እንደሚያስብ መገመት አልቻልኩም። የዳኛውን የ50 ለቃ ሐሳብንም እንዲሁ። ማስረጃው ከመቅረቡ በፊት ብታምን ጥሩ ነበር አለኝ 50 ለቃ። እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም። ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ። ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም ስለዚህ ዋሽቻለሁ ማለት ነው። የሞት ሞቴን ራሴን ለመከላከል የተናገርኩት ነበር። አናርኪስት ያልተጠላ ማን ሊጠላ ነው? ከመሬት ተነስቶ በሐሰት ሊከሳ አይችልም አለኛም ሳለቃ። ለዚያ እርክስናው ከሩቅ ለሚሸት ሰው ጥብቅና ቆሞ መልስ አልሰጠሁትም። አምሳለቃ ወረቀት ማገላበስ ሲጀምር እኔ በሐሳብ ተውጬ ጠራጠራውን አያለሁ። ዘለቀ በዚያ ቅብዝብዝ አይኑ ክፍሉን ያማትራል። ብዙ ቆይቶ ተላላኪው በወረቀት መያዣ ፋስትነር የተያዘ ጋዜጣ ለአምሳለቃ ሰጠው። አምሳለቃ ጋዜጣውን ወዲያው መግለጽ ጀመረ። የኔም አይን አብሮ ይገልጻል። የመጀመሪያ ገጽ ላይ ነበር አለ ዘለቀ ጣልቃ ገብቶ ሳይጠየቅ። አነጋገሩ በእርግጠኝነት ነበር። ራሴን ተጠራጠርኩ። እውነት አድርጌ ይሆን ብዬ ሁሉ አሰብኩ። በእርግጥ የመንግስቱ ኃይለማርያምን ፎቶ አልጠቀጠቅኩም። ሆኖም ፎቶውና ስፒል ባንድ ላይ እጄ ቢገቡ ኖሮ አደርግ ነበር። ዘለቀ ቀድሞ የተዘጋጀበት ነገር እንደሆነ ገባኝ። ነፃ ሊሆን እንደማልችል ወለል ብሎ ታየኝ። ከሞት ወይም ከግርፋት እንደማላመልጥ አመንኩ። ዘለቀ ተናግሮ እንደጨረሰ አምሳለቃ ተሾመ የመጀመሪያ ገጽ ላይ በማተኮር የተባለውን ፎቶ ከጋዜጣው ላይ መፈለግ ቀጠለ። አቤት የጊዜው ርዝማኔ! አንድም ጋዜጣ ላይ የተባለው ፎቶ አልተገኘም። ቀኑን ታስታውሰዋለህ? አምሳለቃ ዘለቀን ጠየቀው። አሁን ትዝ የማይለኝ ሁለት ቀናትን ጠቅሶ ከሁለቱ አንዱ ቀን ሳይሆን አይቀርም አለው። አምሳለቃ የተባሉትን ሁለት ቀን ጋዜጦች አገላብጦ ፈለገ። የለም። አሁንም ዘለቀን ቀና ብሎ አየውና የውስጥ ገጾችን ማገላበጥ ጀመረ። የጌታቸው ጉርድ ፎቶ የለም። ዞር ብዬ ዘለቀን አየሁት። አይኑ ፈጥጧል። ደም ለብሷል። ከንፈሩ ይንቀጠቀጣል። ግንባሩ ላይ ወዝ ይሁን ላብ አላውቅም፣ ግን ተንጨፍጭፏል። ወዝ ማለት ስለሚወድ ወዝ ይሆናል። አምሳለቃ ተስፋ አልቆረጠም። የጓድ መንግስቱን ጉርድ ፎቶ ፍለጋውን ቀጠለ። የለም፣ የለም፣ የለም የሚል እንደ ገደል ማሚቶ ከሩቅ የሚጮህ ድምፅ የሰማው መሰለኝ። መቼም ተፈጥሮና ጭንቅላታችን ውስብስብ ናቸው። ተጠንተው ያላለቁ ሊደረስባቸውም የማይችል ምስጢር። በእርግጥ የራሴ ጭንቅላት ይሁን አይሁን ባላውቅም ድምፁን እንደ ሰማሁ እስካሁን ድረስ አምናለሁ። አምሳለቃ ተሾመ ሰለቸው። ጋዜጣውን ወደፊት ገፋ እያደረገ በላውጣና ሳየው አለው ትንሽ ብስጭት ብሎ። ዘለቀ ጋዜጣውን እያየ ተቁለጨለጨ፣ አጉረጠረጠ፣ የተወሰኑትን አገላበጠ። አሁን የአምሳለቃ ፊት እየተቀያየረ ሄደ። የዘለቀ ጠይም ፊት ከሰል ምስጋን ይግባውና ጥቀርሻ መሰለ። አምሳለቃ ድንገት ከመቀመጫው ተነሳ። በማርያም ዕለት የንጹህ ሰው ደም ልታስፈሰኝ ነበር አለው ዘለቀን። እኔ ባላውቀውም በኦርቶዶክስ ስሌት ቀኑ 21 የማርያም ዕለት ነበር። በዚያን ዕለት ማመኑ ገረመኝ። የሊቀመንበሩ ጉርድ ፎቶግራፍ ቢገኝ ሊገለኝ ነበር አልኩ ለራሴ። ደወሉን ሲደውል ተላላኪው ገባ። እኔን ይዞኝ ለመጣው መርማሪ እንዲያስረክበኝ አዘዘው። ዘለቀና አምሳለቃ እዚያ ሲቀሩ እኔ ወጣው። ከዛው ሳንርቅ ከአምሳለቃ ቢሮ ድምፅ መሰማት ጀመረ። አምሳለቃ ሲሳደብ ነበር። ወዲያው የጥፊ ድምፅ ሰማን። በዘለቀ ላይ ያረፈ ጥፊ እንደሆነ ገምቻለሁ። ጥፊው የአምሳለቃ ይሁን የማርያም ግን አላወቅኩም። ከኔ ጋር ከመጡት ካንዱ ልጅ በስተቀር ሌሎቹ ጉዳያቸውን ጨርሰው ኮሪደር ላይ ቆመው አገኘዋቸው። ከሌላ ክፍል የመጣውን አንዱን ልጅ የተከሰስኩበትን ምክንያት ነግሬው እሱን ምን እንዳሉት ጠየቅኩት። ይሄ አልጠፋም ብለህ ታወራለህ ተብዬ ነው ብሎ እሱን የተቆመበትን የሌላውን የጆሮ ጠቢ ስም ነገረኝ። በኋላ እንደሰማነው የምርመራ ማዕከሉ በእያንዳንዱ ክፍል ጆሮ ጠቢዎች አሉት። ያን ቀን ታዲያ እነዚሁ ጆሮዎች ወርሃዊ ይሁን የመንፈቅ ሪፖርት ማድረጋቸው ነው። ዘለቀ የከሰሰኝ የሚያቀርበው ሪፖርት ስላጣቆ ነው። የተጠራነው ልጆች በሙሉ ጉዳያችን ስላለቀ በመጣንበት ሁኔታ ተሰልፈን ተመለስ። ወደ ተለያየ ክፍል እንድንበተን ስለታዘዘ ከሶስት ቁጥር ወደ ሶስት ቁጥር ተዛወርኩ። ዘለቀ እንደጠቆመብኝና እንዲጠነቀቁ ለሶስት ቁጥር ጓደኞቼ ወዲያውኑ መልእክት ላኩ። ዘለቀ ያን ቀን እንደተገረፈና ሂሳቡን እንዳገኘ ሰማው። ከዚያ ቀን በኋላ አይኑን አይቼው አላውቅም። የት እንደሄደም አላውቅም። እስኪ በቃኝ ከት ብዬ ሳቅሁ። ትንሽ ቆይቼ ደግሞ ነገሩ ሁሉ ገረመኝ። ለማንኛውም ስለ ዕለቱ የማርያም ችሎት ዳኛ ስለ አምሳ አለቃ ተጨማሪ ነገር መስማት መፈለግ ብቻ አይደለም፣ በጣም ጓጓሁ። ቅድም እንደነገርኩህ አምሳ አለቃ ተሾመ የማዕከላዊ የመርማሪዎች ቁንጮ ነው። በጣም የሚፈራ ጨካኝ ሰው ነው። ሰውየው በምርመራና የስነ ልቦና ጫና በመፍጠር የተነካነ ነው። ንግግሩ ሽብር ይፈጥራል። እንደገና ደግሞ እንደ አባት አይነትም ነው። በጥሞና ለተመለከተው ሁለት ሰብዕና ያለው ይመስላል። ጭካኔና ሐዘኔታ የተቀላቀለበት በኔ እይታ ማለት ነው። ይህ ሁለት ገጽታው ተፈጥሯዊ ይሁን ወይም ደግሞ በሙያው የተካነው አላውቅም። እንደ ሌሎቹ ፋሽስቶች መጀመሪያ ያየሁት ዕለት አልጠላሁትም። አምሳ አለቃ ቢያንስ ሶስት ጊዜ ከያባ ጥይት አምልጧል። ገደብ የሌለው ጭካኔው የተረጋገጠው ማዕከላዊ ለአጭር ጊዜ ጥበቃ ላይ የተሰማራ የያባ ደጋፊ በሰጠው ሪፖርት ነው። የሚገደሉ ልጆችን ከእስር ቤት አስወጥቶ እንዴት መኪና ላይ እንደሚያሳፍራቸው የሚገልጸው ያ ሪፖርት ዘግናኝ ነበር። ልጆቹ ሲሳፈሩ አምሳ አለቃ እዚያው ይቆማል። እንዲያርጓቸው እንደሱ አይደለም እያለ መመሪያ ይሰጣል። ሟቾችን በሆዳቸው በማስተኛት እጅና እግራቸውን ወደ ኋላ አስደርጎ በፕላስቲክ ገመድ ያሳስራቸዋል። ከዚያ በኋላ በሁለት ወታደሮች እጅና እግራቸውን አስይዞ እንደ ጆንያ መኪና ውስጥ ያስወረውራቸዋል። ይህ ዘግናኝ ሁኔታ ከተሰማ በኋላ ነበር ኢህአፓ የመጀመሪያውን ሙከራ ያደረገው። እዚያ ሙከራ አምሳ አለቃ መለጠ። ለሁለተኛ ጊዜ የእሱ ጉድ የወጣው 40 ልጆች ሊገደሉ ሲላኩ 6 ልጆች ከመኪና ዘለው ካመለጡ በኋላ ነው። የእነሱ ሪፖርት ደግሞ ጭራሽ የማይታመን ነበር። እንዴት ያስገርፍ እንደነበር ለሞት የሚያስልካቸውን መኪና ውስጥ በጣር ሲጮሁ እንዴት በሳንጃ እየወጋ እንደሚያስገድላቸው ሁሉ ተናገሩ። ከዚያ በኋላ ነበር ኢህአፓ መጀመሪያ ቢስተውም የተከፈለው መስዋዕትነት ተከፍሎ ሌሎች ተደጋጋሚ ሙከራ ያደረገው። ግን ከሁሉም የግድያ ሙከራ አመለጠ አሉ። ከዚያ በኋላ መኖሪያውን እዚያው የምርመራ ማዕከል ጋር ተያይዞ በተሰራ ቤት አደረገ። እግሩ ከዚያ ግቢ ከወጣ አንቺ የሚላት ኢህአፓ አፍለቀውም። ለተለየ ጉዳይ ወደ ደርግ ጽህፈት ቤት ሲወጣ ግዴታ ስለሚሆንበት በከፍተኛ ጥበቃና አጀብ ነው። ከዚያ በተረፈ ዘመድ አይጠይቅም፣ ለቀብርም አይወጣም፣ የቅርብ ዘመዶቹ ሰርግ ላይም አይገኝም። በምሳ ሰዓትና ማታ ወደ ቤቱ ሲገባ የእስር ቤቱን አጥር ለማለፍ መሰላል ይጠቀማል። በዋናው በር ዞሮ ከሄደ ኢህአፓ ልታገኘው ትችላለች። በዚያ ወፈር ባለ ሰውነቱ በመሰላል ሲሻገር ማየት ያስቃል። ለራሱም ሳይገርመው አይቀርም። ሁድሁድ እየገረፈና እያስገረፈ እዛው ግቢው ስለሚውል 24 ሰዓት አብዮቱን ሲያገለግል የሚውል ጓድ ተብሎ ተሸልሟል። 50 ለቃ ከእስር ባልተናነሰ ሁኔታ እዚያው ማዕከላዊ ኑሮውን ገፋ። ምሰለቀት ሾመ ተራ መርማሪ ነው ግን ቁጥር አንድ ነበር ትላልቅ የመርማራ ጉዳዮች ካሉ መርማሪው እሱ ነው በተለይ ቆልፌ ሀባ ሰዎች ከተያዙ የሱ ናቸው ምሰለቃ ተሾመ ይዞታል የተባለ መርማራ ያለ ምንም ጥርጥር አደገኛ ወንጀል ነው ውጤቱም ሞት ነው እሱ በያዘው መርማራ ያልተገደለ ሰው ካለ በርሽናው የሞተ መስሏቸው ተተውት የሄዱ ወይም ከመኪና ዘሎ ያመለጠ ብቻ ነው እየተባለ በሰፊው ይነገራል። በሙያው በጣም የተካነሰው ነው ይባላል። ምናልባት ውጪ ሄዶ ተምሮም ይሆናል። በማስታወስ ችሎታው ተወዳዳሪ የለውም። አንድ ጊዜ ያየውን እስረኛ ከነስሙና ከነጉዳዩ ካመታት በኋላም ቢሆን በጭራሽ አይረሳውም። አንተ በዚህ ጉዳይ አልነበረም የተያዝከው? በዚህ አመት ተመረተና በዚህ ወር አይደለም እዚህ ቦታ አይደለም የታስከው ከነገሌ ጋር አይደለም የታሰርከው ሲል ጥንቋይ ነው እንዴ ያስብላል። የምርመራ ስራ እንደ ሌላው ስራ የተከበረ ሙያ ነው ብያምናለሁ። እነሱ ግን አረከሱት። ለመንግስት ሳይሆን ለድርቅ ስለቆሙ ህዝቡን ጨረሱት። የተከበረው የምርመራ ሙያ ስም የገዛ ዜጎቻቸውን ገላ እየዘለዘሉ አረከሱት። ሁሉም ነገር የሚያልቀው መርማሪዎች ለገዢው ፓርቲ የቆሙለት ነው። ደርግ ከወደቀ አብረን እንወድቃለን ብለው ስለሚያስቡ በአለም ላይ ያልተፈጸመ ግፍ ፈጸሙ። እንደነሱ አይነቱን ሰው ገራፊ ወይም ገዳይ እንጂ የተከበረውን የፖሊስ መርማሪ ስም አስተጣጨው። ወደ ጉዳያችን እንግባ። ምሰለቃ ከኛ ከያባዎች የበለጠ የመይሶን ሰዎችን ይጣላ ነበር። ሞራላቸውን የሚነካው እኛን እያሞካሸ ነው ፈርጣጭ ሁሉ ይላቸዋል። ኢያፓው እንድነች አላማ ያላት ለአላማው ምትሞት እናንተ መኪና ሙሉ ሰው ጠቁማችሁ እኛን በስራ መወጠር ብቻ ነው ስራችሁ በምንም መመዘኛ ኢያፓ ጫፍ ላይ አደርሱም ይላቸዋል። አንዳንድ ጊዜ ካድሬዎች አብዮት ጠባቂዎች ወይም ሌላ የደርግ ሰዎች ሲታሰሩ ራሱ ነው እኛ ጋር ይዟቸው የሚመጣው። ዋናው በር ላይ ቆምና የኛ ጣላቶች መሆናቸውን ጠቆም ያደርገናል። በሉ ደና ቦታ ሰጣችሁ አስተናግዱት አይነት ነገር ይለናል። ምን ማለቱ ነው? እንድንቀጣው የሚፈልገው ነው። በ1970 ዓመተ ምህረት እውቅ ጨቃኝ ሰው ታስሮ ሲመጣ አንዳንዴ ይጎነተላል። ያለበለዚያም መፈጠሩን እስኪጠላ በዚያ ሁሉ ስረኛ ይገለላል። አምሳለቃ በተለይ በግል የሚጠላው የደርግ ሰው ከመጣ በሽሙጥ መልክ ማንነቱን ያውጃል። አምሳለቃ ጥቆማ ተደጋጋሚ ጉሽሚያ ይደርሰባቸው ሰዎች ለአስተዳደር ያመለክታሉ። ያባዎች ሊገሉን ነው ብለው ይከሳሉ። አርፋችሁ ተቀመጡ የብዙሃኑን ድምጽና ህግ አክብራችሁ ኑሩ ብለው ይመልሱላቸዋል። ለዚህ አይነት ምላሽ ደግሞ ዋናው ተዋናይ አምሳለቃ ነው። ለምንድነው ግን እንዲህ አይነት ስራ የሚሰራው? ምናልባት ጥላቻው የመነጨው በድርጅት ሽኩቻ ሳይሆን አይቀርም። እሱ የገዢው ፓርቲ የሰደድ አባል ስለሆነ የሰደድ አባል ስለመሆኑ ማስረጃ የለኝም ፈርዶብኝ በግምት መናገር ወዳለሁ። ለማንኛውም የሚታሰሩት ከሰደድ አባላት ውጪ የሆኑት ናቸው። እንግዲህ 3ና 4ቱን የአጋር ድርጅት ፓርቲዎች ተራ በተራ በማሰርም በመግደልም እያጠፋቸው ስለነበር የእስር ቤቱ ድርጊት በዚያው ጥቃት አካል ሳይሆን አይቀርም። የውጭውን ሁኔታ የሙቀት መጠን የምናውቀው 50 ለቃ በእኛ በኢያፓዎች ላይ ሲዘምት ነው። በተለይ ጎምቱ የደርግ ሰው በኢያፓ ከተገደለ 50 ለቃ እየተደረደረ ወደ እኛ ይመጣል። ምድረ ኢያፓ እዚህ ቁጭ ብለሽ ትቀለቢያለሽ እያለ ይጮሃል ብቻ ሳይሆን ያንባርካል። እዛው ቆሞ ማበድ ይጀምራል። ከዚያም አየር መቀበል ይከለከለናል። በቀን ቤት ውስጥ አስገብቶ በሩን ያዘጋብናል። ለዚህ ደግሞ የአየር ማስገቢያው ፍርግርግ ብረት እንዲሸፈንብን ያዛል። ያን ቀን እሱ የያዘው ተመርማሪ ጉዱ ይፈላል። ያለ ምክንያት ያስገርፈዋል። እናለፋ አምሳለቃ ፍጹም አውሬ የሚሆነው ከተማ ውስጥ ቁንጮ ፋሽስት በይሃባ ሲገደል ነው። ምናልባት ራሱን በመዋቹ ቦታ ሳያስቀምጥ አይቀርም። ቁልፍ ይሃባና በርካታ ልጆች ከተያዙም የምናውቀው በአምሳለቃ ነው። እኛ ጋ ይመጣና እንደ ህፃን ልጅ ይቦርቃል። መፎከር ብቻ ሳይሆን ያቀራራል። አምሳለቃ ተሾመ ሁለት ገጽታ አለው ብያለሁ። በሚገርም ሁኔታ የተወሰኑ የኛ ልጆችንም ከሞት አድኗል። አንዳንድ ጊዜ የከፍተኛ መርማሪዎች ይመጡና እስረኛ አሳልፎ እንዲሰጣቸው ይጠይቁታል። በተለይ ስም ያላቸው ማዕከላዊ የታሰሩ የኢሃፓ አባላት ካሉ ይመረቀናሉ። አምሳለቃ ግን ቢሞትም አይሰጣቸውም። ራሱ ቢገል ይሻለዋል። ወዳጄ በቦ በአምሳለቃ አልሰጥም ባይነት ነው ከሞቱ የተረፈው። አንድ ሌላ የኛ ልጆች አስተዋውሶኝ ልንገር። አንድ ጊዜ የሆነ ነጋዴ በኢኮኖሚ አሻጥር ተከሶ ይያዛል። እቃ በመቅበር በገበያ ላይ እጥረት ፈጥራል በሚል ነው የታሰረው። ምናልባትም የባትሪ ድንጋይ ሳይሆን አይቀርም። የኢኮኖሚ አሻጥር ደግሞ ያን ጊዜ ለሞት የሚያበቃ ወንጀል ነው። ጉዳዩን የያዘው መርማሪ ነጋዴውን ሊያውጣጣው ቢሞክር ያቅተዋል። ቆይቶ ለአምሳለቃ ተሾመ ተላለፈ። አንድ ሌሊት የዝናብ ቀን አምሳለቃ ክላሹን ደረቱ ላይ አድርጎ ሁሌም እንዲያ ነው የሚይዘው ወደ እስር ቤት መጣና ከእንቅልፉ አስቀስቅሶ ይዞት ወጣ። እስረኛው ሁሉ ሊገለው ነው ብሎ በጣም አዘነ። ሲነጋ አምሳለቃ እስረኛውን ይዞ ተመለሰ። ለካ ሌሊት ወደ ጫካ ወስዶ ረሽንሃለሁ ብሎ አስፈራርቶት ነበር። ነጋዴውም የማትገለኝ ከሆነ በእግዚአብሔር ስም አድልኝና አስረክባለሁ ይለዋል። ደሞ ለመሐላ አምሳለቃ ጉዳዩ አይደለም። የቅዱሳንና የጻድቃን ስሞች ሁሉ አልቀረም አሉ ማለለት። በውላቸው መሰረትም ደብቆት የነበረውን ሸቀጥ በሙሉ አስረክቦ አረፈው። አምሳለቃ ታዲያ ሰውየው ሙስሊም ስለሆነ አስፈጥሬው ነው የመጣሁት እያለ ሲያስቅበት ዋለ። በውላቸው መሰረት ሳይገለው ቀረ። ብዙ ዓመት ታስሮ ሳይፈታ አይቀርም። ባክህ የተሼ ነገር አያልቅም። በቃኝ። የሚገርም አምሳለቃ አልኩ ለራሴ። ከእስር ቤት ውጭ ስላለው ሁኔታ ዝርዝር ነገር ይሰሙ እንደሆንና እንዳልሆን ስጠይቀው የምንሰማው ሁሉ ክፉ ዜና ነበር ብሎ ቀጠለ። በተለይ 1970 ዓመተ ምህረት ከተጋመሰ በኋላ ታስረው ከሚመጡ ልጆች የምንሰማው ወሬ ልብ የሚሰብር ነበር። በመላ አገሪቱ ቀይ ሽብር ጣራውን ነክቷል። ሬሳዎች የትም ይጣላሉ። የመንግስት ታጣቂ ማንንም የመግደል መብት ከመቼውም ጊዜ በላይ ተሰጥቶታል። ቀበሌዎች፣ ከፍተኛዎች፣ ፖሊስ ጣቢያዎች፣ የጦር ካምፖች፣ መጋዘኖችና የተመረጡ የተወረሱ ቤቶች ወደ እስር ቤትነት ተቀይረው በሁሉም እድሜ የሚገኙ ዜጎች በተለይም ወጣቶች ይገረፋሉ፣ ይሰቃያሉ፣ ይገደላሉ። የዚያን ሁሉ የጅምላ አስገዳይ የነበሩ ዕውቅ ሰዎችን ስም የሰማነው እዛው እስር ቤት ነው። ማንም ይነግራችሁ? ስለማን ነው የሰማችሁትስ? ከአዲስ ታሳሪዎች ነው የምንሰማው። የራሳቸው የደርግ ሰዎችም ምንጮቻችን ናቸው። በመታሰራቸው የሚናደዱ የደርግ ሰዎች አለቆቻቸውን ያሟቸዋል። እነሱ እንዲህ አርገው እኛን እንዲህ አደረጉ ይሉናል ብለው ያሟቸዋል። ይሄ የተለመደ ነው። አንዳንዶቹም ራሳቸውን ነፃ ለማድረግ ስለ ሌሎች ኃጢአት ያወራሉ። በመላው ኢትዮጵያ የሚደረገውን ግድያ ይመሩና ያስተባብሩ የነበሩትን ሰዎች ይነግሩንም ነበር። ከክፍለ ሀገር ታስረው የሚመጡ ልጆችም በርካታ የአውሬ ሰብዕና የነበራቸውን ሰዎች አስተዋውቀውናል። የሸዋ ክፍለ ሀገሩ ካሳዬ አራጋው፣ የከፋው ስምዖን ጋሌሮ፣ የሲዳሞ ጴጥሮስ ገብሬ፣ የአሩሲው ደበበ ሁሪሳና እሸቱ ገበየው፣ የትግራዩ አብርሃ ለማ፣ የጎንደሩ መላኩ ተፈራ፣ የጎጃሙ መቶ አለቃ ሸቱ አለሙ፣ የጅማው ተሰማ በላይ፣ የጉራጌው ገስግስ ገብረ መስቀልና እንድሪያስ ቡታ፣ የድሬዳዋው ዘለቀ በየነን ስም የሰማነው እዚያው እስር ቤት ነው። ከሁሉ ቀድመን የሰማነው ግን የአዲስ አበባዎቹን ነበር። ከንቲባው አለሙ አበበ፣ የከፍተኛ አንዱ እርገጤ መድበው፣ የከፍተኛ ሁለቱ ኤልያስ ኑር፣ የከፍተኛ አራቱ እንዳለ ጎሳዬ፣ የከፍተኛ 15ቱ ከፈለኝ አለሙ፣ የከፍተኛ 16ቱ ቺፍ ተስፋዬ፣ የከፍተኛ 9ኙ ቀልቤሳ ነገው ትዝ ይሉኛል። ያንዳንዶቹን ስም እኔም የሰማኋቸው ይመስለኛል። ስማቸውንማ መስማት አይቀርም፣ ሰምተዋል። ያንንም የታወቁ ነበሩ። እውቅና እኮ ዘፈን በመዝፈንና ፊልም በመስራት ብቻ አይመጣም። ሂትለር፣ ሂምለር እና ግራዚያኒ ዝና ያገኙት ሚሊዮኖችን በመጨረስ ነው። የኛዎቹም እንዲሁ ናቸው። ሳይታሰሩ በፊትም ሆነ አሁን ዝነኞች ናቸው። ለማንኛውም እኛ የሰማነው ማንነታቸውን ብቻ ሳይሆን ለጆሮ የሚዘገንነውን ድርጊታቸውንም ጭምር ነበር። ግን ሁሉም መርዶ ነበር። ኢያፓ ማጥቃት ይቅርና ራሱን መከላከል የማይችልበት ደረጃ ደርሷል የሚለው ዜና ቅስማችንን ሰብሮታል። የድርጅታችን መዋቅር ፈራርሷል። ዜናውን እየጓጓጠን ቢሆንም ልንቀበለው ግድ ነበር። በግሌ ከድርጅቱ ይልቅ እኛን የመሰሉ ልጆች እንደ ቅጠል መርገፋቸው ሐዘኑ ልቤ ላይ እንደ ጦር ተሰንቅሮ ነበር። የማውቃቸውን የኢያፓ ልጆች በሙሉ አንድ በአንድ ማስታወስ የቀን ተቀን ስራዬ ነበር። እንደ ወሬው ከሆነ ከሞት የተረፈ ሰው እስር ቤት ነው። ገና በጊዜ የኢያፓ መዋቅር ሳይፈርስ መታሰሬ ለበጎ ይሆን እያልኩ ራሴን እጠይቅ ነበር። ከእስር ቤት ከወጣ በኋላ ያለ ጓደኛ መቅረቴን ሳውገን ምን ነው በሞትኩ ኖሮ ብያለሁ። አሁንም አልፎ አልፎ ስለ ጓደኞቼ ሳስብ የሚሰማኝ ያው ስሜት ነው። የኢያፓ ታሪክ እኮ እንደነበረው የአባላት ብዛት አልተጻፈም። ተጽፏል፣ ግን በጣም ትንሽ መጻሕፍት ናቸው። አሁን በቅርቡ አንድ ስብሰባ ላይ ኢያፓዎች ለምንድን ነው ታሪካቸውን የማይጽፉት ተብሎ ሲጠይቅ ደራሲ ኃይለ መለኮት መዋዕል ጸሐፊዎቹ እኮ በሙሉ አልቀዋል ያለው እንዴት ስሜቴን እንደነካው ልነግርህ አልችልም። እውነቱን ነው። ያለቁት ልጆች ተመርጠው የተገደሉ ይመስል የትውልዱ አስኳል የነበሩት ናቸው። ለዚህ ነው መሰል እስካሁን የተጻፉት ከሶስትና ከአራት የማይበልጡት። ለነገሩ በሕይወት ያሉትም የማይጽፉት ሰቆቃውን ማሰብ ስለማይፈልጉና ሰዋዊ ስሜታቸውን ስለሚያጨነግፈው ሊሆን ይችላል። ይህን ስሜት ለመረዳት የዚያን ጊዜ ሰለባ መሆንን ይጠይቃል። የእኒያ ልጆች ስቃይና አሟሟታቸውን ማሰብ በራሱ ለበሽታ ይዳርጋል። ብዙዎቹ ዝም ያሉት ከዚያ ስሜት ያመለጡ ስለሚመስላቸው ይሆናል። የተፈለገውን ያህል አለመጻፉ ታሪኩን በወጉ እንዳይታወቅ አድርጎታል። ልክ ነህ። ሁኔታው ኢያፓን ለሚጠሉ በወቅቱ ያልነበሩ ወይም የወቅቱን ሐቅ ለማወቅ ጥናት ማድረግ ላልፈለጉ ጸሐፍት ተመቸ። እኒያን ለዴሞክራሲና ለሕዝባዊ መንግስት ሲሉ ሰውነታቸውን ስለተዘለዘለና ሬሳቸው መንገድ ላይ ስለተጣለ ለአገር ግድ የሌላቸው ጦር ሰባቂ ትውልድ በሚል የአንዳንድ ኮንፈረንስ የፖለቲካና የጥቂት ልብ ወለድ መጽሐፍት ማሟሻ አደረጓቸው። ኢያፓ በርካታ ስህተት ነበሩበት፣ ይህ አያጠያይቅም። ያንን ነጥሎ በሚዛናዊነት መተቸት ግን እውቀትም ነው ታሪክም ነው። ተወኛ ቦ እየመላለስክ እዚያ ውስጥ ትከተኛለህ ወይስ ራሴው ነኝ የምገባው? ግን እኮ ብዙ ባይሆኑም ጥቂት የአሁን ትውልድ ልጆች ምን ነው በዚያ ዘመን በተፈጠር ኖሮ ሲሉ ሰምቻለሁ። ሁሉም እኮ ኢያፓን አይጠላም፣ ሁሉም ደግሞ ኢያፓን መውደድ የለበትም። የማወራው ታሪኩ ያለመጻፉ ላይና አልፎ አልፎ ሚዛን አልባ የሆኑ ትችት በሚሰጡት ላይ ነው። እንዳልከው ምን ነው ያኔ ተወልጄ ኢያፓ በሆንኩ የሚሉ ወጣት ልጆች ነበሩ። ስላልጠየቅከኝና ጉዳዩን ስላላነሳ ነው። ያ ሁሉ ጽናትና ተጋድሎ በተለይ የፖለቲካ ስሜት ላለው ወጣት ማስደመሙና ማጓጓቱ አይቀርም። ቁም ነገሩ ግን ማንንም ይውደደው ይጥላው የኢህአፓ ልጆች ታሪክ የኢትዮጵያ ያንድ ትውልድ ታሪክ ነው። በመቶዎች የሚቆጠሩ ሰዎች የተካፈሉበት ተራ ድርጅት አልነበረም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በአስር ሺዎች የሚቆጠሩ ህብረ ብሔር ኢትዮጵያውያን አንድ ላይ ቆመው የተዋደቁበት ነበር። ተወደደም ተጠላም እውነቱ ያ ነው። ከምሁር እስከ መሐይም፣ ከላባደር እስከ ወታደር፣ ከአዋቂ እስከ ህፃን ቁጥር ስፍር የሌላቸው ሰዎች ወይ የኢህአፓ አባል ነበሩ፣ ያለበለዚያም ደጋፊ ነበሩ። ለዛውም ብሩህ አእምሮ የነበራቸው። ይህ ደግሞ ሌላው ሀቅ ነው። ለማንኛውም አሁንም ኢትዮጵያ ለዘላለም ትኖር። በነገራችን ላይ ስለ አንድ ወጣት ልጅ ድንገር ቼጉቬራ የሚል በአማርኛ የተጻፈ መጽሐፍ ይዞ ታክሲ ውስጥ አገኘሁት። መጽሐፉ መተርጎሙ ስለማላውቅ ይሄ መጽሐፍ ተተርጉሟል እንዴ አልኩት። አዎ እርሱ ያነበቡት እንግሊዝኛውን ነው አለኝ። ባንተ እድሜ እያለሁ ነው ያነበብኩት አልኩት። የዚያ ትውልድ አካል ነበሩ ማለት ነው ሲለኝ ላዝናናው ብዬ ወደ ጆሮው ጠጋልኩና ያውም ኢህአፓ አልኩት። ለምንድን ነው ታዲያ መጽሐፍ ማጽፎት እያለ እንዴት እንደወቀሰኝ ልነግር አልችልም። ከዓመታት በፊት ወደ 200 ገጽ ያህል ጽፌ በክብሪት የለኮስኩት ታሪክ በዚያ ልጅ ወቀሳ ስህተት መሆኑ ገባኝ። የሚገርም ልጅ ነው። ለምን መጽሐፍ እንዳለብን ሲያስረዳኝ በውስጤ ምክንያት ነው እያልኩ የምደረድረውን በሙሉ ፉርሽና ከንቱ አርጎብኝ አረፈ እልሃለሁ። ይሄም ትውልድ እኮ በጣም ብዙ በሳል ልጆች አሉት። ልጁ እኮ ስለ ኢትዮጵያ ቼ ጉቬራዎች የሚያነሳውን ስላጣ ነው የላቲን አሜሪካውን ቼ የሚያነባው። በጣም እንጂ እንደኛ ዝናር የማያምራቸው የአሁን ትውልድ ፖለቲከኛ ልጆች አሉ። ብዛት ባይኖራቸውም ቆራጥነታቸው የሚገርም ነው። ምርጥ ደራሲዎች፣ ሰዓሊዎች፣ ዘፋኞች ይሄ ትውልድ አለው። ሆኖም አንዳንድ ሰው ሁለቱን ትውልድ ሲያወዳድር ሲሞክር ይገርመኛል። ሁለቱም ትውልዶች የሚወክሉት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታዎች በፍጹም የተለዩ ናቸው። መመዘን ያለባቸው በነበሩበት አገራዊና ዓለም አቀፋዊ ዳራ ነው። ስለዚህ ሁለቱን ትውልድ ማወዳደር ትርፉ መንጋጋ ማላቀቅ ብቻ ነው የሚሆነው። ያ ትውልድ በራሱ ዘመንና ቀመር እንደተጓዘ ይህም ትውልድ መጓዝ ያለበት በራሱ ዘመን ነው። ታሪኩንም እየሰራ ያለው በራሱ መንገድ ነው። እንደዚያ ትውልድ ካልሆንክ የሚሉ የታወሩ ናቸው። ለምን እንደኛ ትውልድ ይሆናሉ? የኛ ትውልድ ስለሚበልጥ ነው? አይበልጣቸውም። የቱም ትውልድ ከየቱም አይበልጥም። የቱም ትውልድ ከየቱም አያንስም። ሚዛኑ ለየቀል ነውና። ከዚህ ርዕስና ከማዕከላዊ ስሜት እንውጣ ስለው እንግዲያውስ ዳግም ምርመራ ግን አዲስ ተስፋ የሚያስብል ሁኔታ ውስጥ የገባውበትን ታሪክ ልንገርህ ብሎ ታሪኩን ቀጠለ። ከጥቂት ጊዜ በኋላ ለምርመራ ተጠራው። በማርያም ችሎት ያገኘሁት ፍትህ ይግባኝ ተብሎበት ይሆን እያልኩ አሰብኩ። መርማሪው ስሙ ወልዴ ይሁን ወልደ ምናምን ረስቼዋለሁ። ስሜን፣ መቼና የት እንደታሰርኩ፣ ለምን እንደታሰርኩ እየጠየቀ ሲመዘግብ ምርመራ ጨርሻለሁ አልኩት። ማን ጠየቀ አለኝ በቁጣ። እውነቱን ነው፣ ማን ጠየቀኝ? ምን ተይዞብሃል ሲለኝ አንድ የዲሞክራሲያ ጋዜጣ ነው አልኩት። የተያዘብኝ ግን ሁለት ሶስት ነበር፣ ምንነቷን ካላወቅኩት ከአንድ ሌላ ወረቀት ጋር። ከኢህአፓ ጋር የነበረኝን ቁርኝት ምን እንደሰራው ከነማን ጋር እንደሰራው እንደ አዲስ ተመርማሪ ይጠይቀኝ ጀመር። አባል እንዳልነበርኩ ስነግረው አልተናደደም፣ አልጮኸብኝም። ደርግ ጽህፈት ቤት የሰጠሁትን ቃል ሰላምታታ ነገርኩት። ከምነግረው በላይ ብዙ የሚጽፍ መስሎኛል። በጣም ግራ ተጋባው። ፋይሉ ጠፍቶባቸው ይሆን የሚል ሐሳብ መጣብኝ። ሆኖም አጠገቡ የነበረውን ፋይል አልፎ አልፎ ስለሚመለከት ከደርግ ጽህፈት ቤት የመጣ የኔው መሰለኝ። መርማሪው ስራ የበዛበት ይመስላል። ይህን ጉዳይ ጨርሶ ወደ ሌላ ምርመራ ለመግባት ሳይፈልግ አልቀረም። የተወሰነ ደቂቃ ከቆየ በኋላ ፈረማለኝ። ምን እንደጻፈ እንኳን ሳያስነብበኝ ፈረምኩለት። ተደወለ ፊርማ። ከዚያ እንደወጣው ነገር ሁሉ ግራ ገባኝ። ምን አስበው እንደገና እንደጠየቁኝና ወዲያው ማስፈረም ደግሞ ምን የሚሉት አሰራር እንደሆነ ሳወጣ ሳወርድ ሰነበትኩ። ከጥቂት ሳምንት በኋላ እንደገና ተጠራው። ያስጠራኝ ቀድሞ የጠየቀኝ ሰው መሆኑን ሳውቅ ትንሽ ተረጋጋው። በሌላ በኩል ደግሞ ወደምኖርበት ከፍተኛና ቀበሌ ሄዶ አጣርቶ የመጣም ስለመሰለኝ ደንግጫለሁ። እዚያ ከሄደ ጉዴ እንደሚፈላ አውቄዋለሁ። አይኑን ሳየው ምንም ነገር ማንበብ አልቻልኩም። ትንሽ ደቂቃ ፋይሎችን ካገለበጠ በኋላ አንድ ዓመት ተፈርዶብሃል፣ ስንት ወር ነበር የታሰርከው አለኝ። መስከረም አልኩት። እሱ እንዲቆጥርልኝ የጠየቀኝን ትቼ የታሰርኩበትን ወር ነገርኩት። ጨርሰሃል፣ ክረምቱን ታስረህ ነው የምትፈታው ብሎ አሰናበተኝ። በደስታ እየተንሳፈፍ በክፍሌ የገባው ዜናውን ለስር ጓደኞቼ አበሰርኩ። በሁለት ጣታቸው እያጨበጨቡ በድምጽ ደግሞ ፕስ እያሉ የደስታ የተካፋይ ሆኑ። እስር ቤት ጭብጨባ ስለማይቻል የመሃል ጣትንና አውራ ጣትን በማንጣጣት በድምጽ ደግሞ በረጅሙ ፕስ በማለት አድናቆትንና ደስታን እንገልጻለን። በዚያ ዕለት ጥቂት ልጆች ተጠርተው እስከ ሁለት ዓመት በሚደርስ የፍርድ ውሳኔ ተነገራቸው። ቢያንስ ግማሾቹ የኔቢጤ አጭበርባሪዎች እንደሆኑ ገምቻለሁ። በእኛ የፍርድ ዜና ግቢው ውስጥ አዲስ የተስፋ መንፈስ ነገሰ። የኔ አንድ ዓመት ፍርድ የገረማቸው የተወሰኑ ልጆች የአባ ውስጥ የነበረኝን ደረጃ ለማወቅ ጓጉ። እነሱ የሚሰጠው ፍርድ ምን ሊሆን እንደሚችል ለማስላት ነበር። ምርመራ በሚመስል ጥያቄ አጣደፉኝ። የኢሃፓ የብረት ዲሲፕሊን ገና ከደሜ አልወጣም። ለሁሉም የመለስኩት ለመርማሪው የነገርኩትን እውነቱን ነበር። ሆኖም በቆይታችን በፖለቲካ ዙሪያ ብዙ ስለተወያየን የፈጠራ ታሪኬን እውነት ነው ብለው አልተቀበሉኝም። ስድስት ቁጥር ውስጥ ብዙ ስላልቆየሁ የብዙዎቹን ልጆች ስም ረስቸዋለሁ። የተወሰኑትን አሁን ከማገኛቸው ልጆች ጋር ሆነን ለማስታወስ ሞክረናል። ሲራክ፣ አስራት፣ ዮሐንስ፣ መሐመድ፣ ኢዮብ፣ አብዱላዚዝ፣ ሁለቱ መስፍኖች፣ ሀብታሙ፣ ሰብስቤ፣ ታፈሰ፣ ታደሰ፣ ጌታቸው የሚባሉ ነበሩ። ከተወሰነ ቀን በኋላ አንድ ያልታሰበ ሲሳይ ወረደልኝ። ምግብ አመላላሽ እንዲሆን በካቦው ታጨው። ሁለት ሶስት ልጆች ስለተፈቱና ከርቸሌ ስለሄዱ እነሱን ለመተካት ነው የታጨውት። ለምግብ አመላላሽነት የሚያበቃውን መስፈርት አሟላለሁ። አንደኛ የኢሃፓ አባል ሳልሆን አጨብጫቢ መሆኔ ሲሆን፣ ሁለተኛ ደግሞ ለመፈታት የቀረኝ ሁለት ወር ስለነበር ነው። ሰዓቱ አልደርሳለኝ። የናፈቅኳት እናቴ እንደገና ናፈቀችኝ። አይኗን ለማየት እንዴት ጓጓሁ! ፊቴን ታጥቤ ፀጉሬን በውሃ አበስ አበስ አድርጌ ሸሚዜን አስተካክዬ ተዘጋጀሁ። ሰዓቱ ሲደርስ እንዴት መስራት እንዳለብኝ የቃል ስልጠና በካቦው ተሰጠኝ። አልሰማሁትም። የዲስኩርሱስ ካልሆነ በስተቀር ስራው ምንም ስልጠና አያስፈልገውም። ምግብ አመላላሽ መሆን ቤተሰብን የማየት እድል ይሰጣል፣ ግን ከሩቅ ነው፣ ያውም በጠባብ መስኮት ውስጥ። ያ እድል በማዕከላዊ የመጨረሻውና ትልቁ ነጻነት ነው። ታዲያ ያን ቀን ለተወሰነ ሰዓት ያህል የጥቂት እስረኞችን ምግብ ካመላለስ በኋላ እያጮለሁ እናቴን መጠበቅ ጀመርኩ። መጨረሻ ተራ እየጠበቀች ተሰልፋ አየኋት። ልቤ በድንጋጤ ትርትር አለ። እሷ አላየችኝም። አየዋለሁ ብላ ስለማትጠብቅ ብታየኝም አታየኝም። እፊቷ ከነበረች አንድ ሴት ጋር ታወራለች። ነጠላዋን በስርዓት አጣፍታ ፕሊስ የሚባለውን ተጣጣፊ ቀሚስና ጥቁር ጫማ ከስቶኪንግ ጋር አድርጋለች። የኔን ስንቅ ደግሞ ሆዳ ላይ አስደግፋ ይዛለች። የእሷ ተራ እስኪደርስ እዚያው ሳልንቀሳቀስ ጠበቅኳት። ተራዋ ደርሶ ወደ መስኮቱ ተጠጋችና ስሜን ከናባቴ ለፖሊሱ ነግራ ምግቡን ሰጠችው። አይኗን ወርወር በታደርግ ታይ ነበር። ወደ ፈታሹ ጀርባ ተጋልኩና ማዬ ብዬ ተጣራው። ቀና ስትላየችኝ አይኗን አፍጣ አፏኒዛ በድንጋጤ ደርቃ ቀረች። ፖሊሱ ወደ ኋላ ዞሮ ገላመጠኝ። ወደ ሰማያን ጋጣ አንተ ምን ይሳነሃል ብላ እንደገና ወደ እኔ ስታይ ፊቷ በእንባ ጎርፍ ታጥቧል። በምን ፍጥነት ያ ሁሉ እንባ እንደመጣላት ገረመኝ። የኔም እንባ ኩልል አለ። በመሃል ፖሊሱ ገለል ይበሉ አላት። እኔን ደግሞ ስንቄን እንዳደርስ አዘዘኝ። ምግቡን ገልብጬ በደቂቃ ውስጥ ተመለስኩ። ተመላሽ ቃ ሲመጣ ፖሊሱ የእስረኛውን ስም ነው የሚጠራው። ያን ጊዜ የሚመለከተው ቤተሰብ ወደ መስኮቱ ጠጋ ይላል። በዚያ መሰረት የኔ ስም ሲጠራ ተመልሳ መጣች። አሁንም እንባ ይወርዳል፣ ግን የደስታ እንባ ነበር። ከፊቷ ተረድቻለሁ። አይዞሽ፣ አንድ አመት ተፈርዶብኛል፣ መስከረም ላይ ፈታለሁ። ሰሞኑን እዚህ ካጣሽኝ ከርቸሌ ነይ። ፖሊሱ መናገር አትችልም ብሎ እንዳያስቆመኝ ስለፈራሁ የምናገረው በጣም በፍጥነት ነበር። ሁሉንም በሚስጥር እንድትይዘው ጣቴን አፌ ላይ አድርጌ ምልክት ሰጠዋት። የአሁኑ መስከረም ስትለይ አዎ ስላት ያ ቀይ ፊቷ የበለጠ እንደ ብርቱካን ሲፈካ አየሁት። አሁንም እጇን ወደ ሰማይ ዘርግታ እመቤቴ ማርያም ጸሎቴን ሰማሽኝ አለች። ተራ ይጠብቅ የነበረ ቤተሰብና ወታደሮች ሁሉም እንደ ጉድ ያዩዋታል። አንድ ወታደር ግንባሩን ይዞ አንገቱን ሲያቀረቅር ያየሁት መሰለኝ። የተወሰኑ እናቶች የራሳቸውን ልጆች እያሰቡ ለቅሷቸውን ጀመሩ። እናት የመሆን ዕዳ! ከቀናት በኋላ ለመፈታት ሁለት ወር እንኳ የማይሞላውን ፍርዴን ለመጨረስ ወደ ከርቸሌ ከጥቂት ልጆች ጋር ወሰዱን። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Yeah.
Some of the people that are not.